Gambino. B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ታክሲዋ ሞልታለች። የጋቢና ጉዟችን ተጀምሯል። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። በዛሬ የጋቢና ቪኦኤ የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሀገራቸው የምትከተለውን የምጣኔ ሀብት ፖሊሲና አጠቃላይ አስተዳደራዊ ሁኔታዎችን በተመለከተ መግለጫ ሰጥተዋል።
The quality of governance explains and drives transformation, development and democratization.
እንደምታውቁት የአስተዳደር አይነት ለውጥን፣ ልማትንና ዴሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል ነው።
በእስር ላይ የሚገኙት አራት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በ15 ቀናት ውስጥ ሊያገኙት ይገባ የነበረው የይግባኝ ውሳኔ ግልባጭ ሳይሰጣቸው 2 ዓመት መቆጠሩን በጠበቃቸው አማካኝነት ተረድተናል።
ይሄ በመሆኑ ፍትህ እንዳናገኝ ሆነናልና ደንበኞች ህመም አለባቸው፣ ህመም ታማዋል፣ ህክምና ይታከሙ እንኳን መዝገብ ቢኖረን እኮ በተገቢው መንገድ አቤቱታችን እንኳን አቅርበን ጉዳያችን ይታያል።
ጠበቃ ወይዘሮ አዲስ መሐመድ ናቸው ይዘናቸዋል። በሌላ ዜና የወልዲያና መቀሌ ከተማ እግር ኳስ ቡድኖች ትላንት ከመጫወታቸው አስቀድሞ መጋጨታቸውንና በንብረትና የሰው ህይወት ላይ ጉዳት መድረሱን ነዋሪዎችና መንግስት አስታወቁ። ዝርዝሩን ይዘናል።
ባሳለፍነው አመት መገባደጃ በነሐሴ ወር ኢትዮጵያውያንና ኤርትራውያን ስደተኞች ለአራት አመታት ከኖሩበት ህንጻ ያለምንም ቅድመ ማስጠንቀቂያ በጣሊያን ፖሊሶች ተገደው እንዲወጡ መደረጋቸው ይታወሳል። አሁን ያሉበትን ሁኔታ ደግሞ በጋቢና ያብራሩልናል።
አገርህ ነው ክብረት፣ ከአገርህ ከወጣ ያው ክብረት ተቀነጠጠ ማለት ነው። እኛ የምናደርገው ዘመድና የለን፣ ምን የለ፣ አጎት የለ፣ ምን የለ፣ ምን የለ፣ ምን የለ።
በፌስቡክ አት ቪኦኤ አምሃሪክ ላይ አስተያየቶቻችሁን አድርሱን። ካሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ፣ ብሪታንያና ኖርዌይ እንደ አውሮፓውያን ዘመን አቆጣጠር በ2015 የደቡብ ሱዳንን የሰላም ስምምነት እንዲያንሰራራ በቅርቡ አዲስ አበባ ላይ ለሚከፈተው ጉባኤ ድጋፍ ለመስጠት ያደረጉት ውሳኔ ያስደሰታቸው መሆኑን ደቡብ ሱዳናውያን ታጋዮችና ተቃዋሚ ፖለቲከኞች አስታወቁ። ጉባኤው እንዲሳካ አሳታፊ መሆን እንዳለበት ሶስቱ ሀገሮች አሳስበዋል። በ2015 የደቡብ ሱዳን የሰላም ስምምነት ወጪ የሸፈኑትና ያመቻቹት ሶስቱ ሀገሮች እንደነበሩ ይታወሳል። ይሁን እንጂ ውሉ በተፈረመ በጥቂት ቀናት ውስጥ የመንግስቱ ኃይሎችና ተቃዋሚ ታጣቂዎች ሁለቱም ተኩስ አቁሙን ማፍረሳቸው አይዘነጋም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአምናው ፕሬዚዳንታዊ ምርጫ ሩሲያ የፈጠረችውን ተጽዕኖ የሚፈትሹት መርማሪዎች የቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ ኢፍትሃዊ ድርጊት እየፈጸሙባቸው ነው ብለው ሀዘናቸውን ገለጹ። ማይክ ፍሊን ከሩሲያ አምባሳደር ጋር ስላደረጉት ግንኙነቶች ባለፈው ጥር ወር ለፌዴራል ምርመራ ቢሮ ቃላቸውን ሲሰጡ መዋሸታቸውን ባለፈው አርብ ፍርድ ቤት ቀርበው ጥፋተኛ ነኝ ብለዋል። ፕሬዚዳንት ትራምፕ የቀድሞ አማካሪያቸውን ውሸት፣ የፕሬዝዳንታዊ ምርጫው ተፎካካሪያቸው የነበሩት ሂላሪ ክሊንተን የፌዴራሉ ምርመራ ቢሮ ስለ ኤሌክትሮኒክስ መልእክቶቻቸው ሲጠይቋቸው እንዲዋሹት ነው ሲሉ አመሳስለውታል።
በስተመጨረሻም የዩናይትድ ስቴትስና ደቡብ ኮሪያ አየር ኃይሎች ዛሬ ሰኞ ከምንጊዜውም ግዙፍ የሆነ የጋራ ልምምድ አካሂደዋል። ይህም ሰሜን ኮሪያ ባካሄደችው የሚሳይል ሙከራ የደቡብ ጎረቤቷ ያስቀመጠችባትን የኒኩሌር ጎራሽ አህጉር ተሻጋሪ ሚሳይል ባለቤትነት ቀይ መስመር ማለፏን የሚያመላክት ነው፣ ከሆነስ ሊደረግ ይችላል ያሉትን ጥያቄዎች አስነስቷል። ዩናይትድ ስቴትስና ደቡብ ኮሪያ በሚያካሂዱት ዓመታዊ የአምስት ቀናት የጦር ልምምድ በዘንድሮ ከ230 በላይ የጦር አውሮፕላኖችና 12,000 አሜሪካውያን ወታደሮች ከደቡብ ኮሪያውያኑ ጋር ይሳተፋሉ። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
የምትከታተሉት የካቢና ቪኦኤ ዝግጅታችን ነው። ወደ መጀመሪያው ዘገባችን እናልፋለን። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሀገራቸው የምትከተለውን የምጣኔ ሀብት ፖሊሲና አጠቃላይ አስተዳደራዊ ሁኔታዎችን የተመለከተ መግለጫ ሰጥተዋል። መለስካቸውማ ዝርዝሩን ይዟል።
ዛሬ አዲስ አበባ በሚገኘው የመንግስታቱ ድርጅት የስብሰባ ማዕከል የተጀመረውን የ2017 የአፍሪካ ኢኮኖሚክ ጉባኤ በይፋ ሲከፍቱ ባደረጉት ንግግር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ያተኮሩት አስተዳደር ለመዋቅራዊ ለውጥ የሚለውን የጉባኤውን በማብራራት ይመስላል። ይህ የጉባኤው መሪ ቃል ወቅታዊም ተስማሚም ነው ያሉት አቶ ኃይለ ማርያም ደሳለኝ የአንድ መንግስት አስተዳደር ብልሃትና ይዘት ወይንም በአንድ ቃል አስተዳደር አይነት በሚያስተዳድረው ማህበረሰብ እጣ ፈንታ ላይ አለው ያሉትን ተጽዕኖ አብራርተዋል።
As you know, the quality of governance explains and drives transformation, development and democratization.
እንደምታውቁት የአስተዳደር አይነት ለውጥን ለማትረፍና ዴሞክራሲያዊ ግንባታን የሚያብራራና የሚገፋ ኃይል ነው። አንዳንድ አገሮች ወይንም ማህበረሰቦች በአስተዳደራቸው ምክንያት ከሌሎች በተሻለ ሁኔታ ያድጋሉ። ሌሎች ደግሞ በዚሁ ምክንያት ባሉበት ይቆማሉ። ሌሎችም ይብሱኑ ይፈራረሳሉ። እንግዲህ አሁን ጥያቄው ወደ ለውጥ የሚወስደው አስተዳደር እንዴት ያለው አስተዳደር ነው? የትኛው ደግሞ ቆሞ ወደ መቅረቱ ያመራል? የትኛውስ ነው ጭራሽ የኋሊት የሚወስደው የሚለው ነው። ጠቅላይ ሚኒስትሩ ባደረጉት በዚህ የመክፈቻ ንግግር በአፍሪካ መንግስት የማዋቀርና የመገንባት ቁም ነገር ዛሬም በተግባር እየፈተኑ በየጊዜው የሚያረቁት ተቋም እንደሆነ አመልክተዋል። ግንባታውን ዘግይተው ለጀመሩ አፍሪካውያን አገሮች ብዙ ልዩ ዕነታዎችን ከተመን ማስገባት እንዳለባቸውና የቅድሚያ የሚሰጧቸው ችግሮች እንዳሉም ተቆመዋል።
Africa's priorities have to do with development, democracy and equity. As such, for African countries to structurally transform themselves rapidly,
አፍሪካ ቅድሚያ ሊሰጣቸው የሚገባት ለልማት፣ ለዴሞክራሲና ለፍትሃዊነት ነው። ስለሆነም የአፍሪካ ሀገሮች መዋቅራዊ ለውጣቸውን በፍጥነትና ሁሉን አቀፍ በሆነ መልኩ ያከናውኑ ዘንድ ያላቸው አዋጪ ምርጫ ጠንካራ፣ ንቁ እና ዴሞክራሲያዊ እንዲሁም ሙስናን በፍጹም የማይቀበልና ገንዘብን በቁጠባ የሚጠቀም መንግስት ሊኖራቸው ይገባል።
Zero tolerance to corrupt practices and value for money as was said.
የሰሜን ምስራቅ እስያ ሀገሮች ልማታዊ መንግስታት ዛሬ ተቀዳጅተውታል ያሉትን ምጣኔ ሀብታዊ ደረጃ ለመድረስ የሄዱበትን መንገድና ያለፉትን ውጣ ውረድ አቶ ኃይለ ማርያም ደሳለኝ አውስተዋል። አፍሪካ ለምጣኔ ሀብታዊው መዋቅራዊ ለውጥ ዘግይታ የመጣች በመሆኗ ከመሰል ሀገሮች ስህተት ራስዋን መጠበቅ እንዳለባትም ጠቅሰዋል። በአንድ ስፍራ ውጤታማ የሆነ ዘዴ ሌላ ስፍራም ውጤታማ ይሆናል ማለት አይደለም ያሉት ጠቅላይ ሚኒስትር በአገራቸው ለመገንባት እየሞከርነው እንገኛለን ያሉት ልማታዊ መንግስት ከሰሜን ምስራቅ እስያ ሀገሮች እየተለየ ነው ብለዋል።
The developmental state that we have been trying to build here in Ethiopia is not a developmental state of the Northeast Asian variety.
ይህ ኢትዮጵያ ውስጥ ለመገንባት እየሞከርን የምንገኘው ልማታዊ መንግስት በሰሜን ምስራቅ እስያ ሀገሮች የተገነባው አይነት አይደለም። እኛ ዘንድ ያለው መንግስት ዴሞክራሲያዊ ነው። ዴሞክራሲያዊም ልማታዊም መንግስት ነው። ይህ አስፈላጊ የሚሆነው እነዚህ ሀገሮች እየሞከሩና እየተለወጡ በነበሩበት ጊዜ የሰሯቸውን ስህተቶች ላለመድገም ብቻ ሳይሆን ውጤታማ የሆኑትን ተሞክሮችን ከዴሞክራሲያዊ መርሆች ጋር በማዋሃድ ወደ ዴሞክራሲያዊ ለውጦችና መደላደል ለማምራት ጭምር ነው። ከነገ በስቲያ እንደሚጠናቀቅ በሚጠበቀው በዚህ 2017 የአፍሪካ ምጣኔ ሀብታዊ ጉባኤ ከአህጉሪቱና ከሌሎቹ የዓለም ክፍሎች የመጡ ምሁራን ልዩ ልዩ የጥናት ጽሑፎች ያቀርባሉ። ይህ ጉባኤ 12ኛው የአፍሪካ ምጣኔ ሀብታዊ ጉባኤ መሆኑ ነው። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ በእስር ላይ የሚገኙት አራት የሙስሊም መፍትሄ አፈላላጊ ኮሚቴ አባላት በ15 ቀን ውስጥ ሊያገኙት ይገባ የነበረው የይግባኝ ውሳኔ ግልባጭ ሳይሰጣቸው 2 ዓመት መቆጠሩን በጠበቃቸው አማካኝነት ለአሜሪካ ድምጽ ሬዲዮ ተናገሩ። ጠበቃቸው እንደሚሉት በፍርዱ ላይ ይግባኝ ለመጠየቅ የሚያስችለውን የውሳኔ ግልባጭ ለማግኘት ከፍተኛ ጥረት ቢያደርጉም ሊሳካላቸው እንዳልቻለ ተናግረዋል። በተደጋጋሚ ለይግባኝ የቀረቡ ሰነዶች ተከፍተዋል እንደሚባሉም አስረድተዋል። ጽዮን ግርማ ጠበቃዋን ወይዘሮ አዲስ መሐመድን በቅሬታቸው ዙሪያ አነጋግራለች።
ወይዘሮ አዲስ መሐመድ ለቃለ ምልልስ ፈቃደኛ ስለሆኑ በጣም እናመሰግናለን። ከሙስሊም መፍትሄ አፈላላጊ ኮሚቴ ተከሳሽ ጠበቆች መካከል አንዷ ነውና እንደሚታወሰው የሙስሊም መፍትሄ አፈላላጊ ኮሚቴ አባላት 31 በእስር ላይ ነበሩ። አሁን ከዛ ውስጥ በተለያየ ጊዜ ሲፈቱ ቆይተው 4 እስረኞች በእስር ላይ ይገኛሉ። የነዚህ እስረኞች የውሳኔ ጉዳይን በተመለከተ ውሳኔ ከተወሰነ በኋላ ይግባኝ ለማለት የይግባኝ ውሳኔ ግልባጭ ሳታገኝ ኙ ከሁለት አመት በላይ መቆየታችሁ ተሰምቷልና እስቲ ይሄን በተመለከተ ማብራሪያ እንዲሰጡን ነው የጋበዝኖትና በመጀመሪያ አሁን በእስር ላይ የቀሩት 4 እነማን ናቸው? በምን ምክንያት ነው የነሱ ጉዳይ የተጓተተው? እሱን ከማብራራት ይጀምሩልን።
እሺ፣ አመሰግናለሁ። አሁን በእስር ላይ የሚገኙት 4 ተከሳሾች አህመዲን ጀበል፣ አህመድ ሙስጠፋ፣ መሐመድ አባተና ካሊድ ኢብራሂም ናቸው።
በምን ምክንያት ነው የነሱ ጉዳይ ወደ ኋላ የቀረው?
እንግዲህ ማለት ምክንያቱም እኛም አናውቅም፣ ያው ግልጽ አይደለም። የተወሰኑት በመተራ በመጀመሪያ ዙር የተወሰኑትም ይሄ መስከረም አንድን ምክንያት በማድረግ ሲፈቱ ከዚህ ውስጥ 4 ተከሳሾች ሳይፈቱ እስካሁንም በስር ላይ ነው ያሉት። ውሳኔው የተወሰነው በ2007 ከሐምሌ 22 እስከ ሐምሌ 27 ድረስ ነበረው ፍርድ የተነበበው። እኛ በጉዳዩ ላይ ቅሬታ ያለ መሆኑን በሐምሌ 29 2007 ዓ.ም አመልክተናል። ካሁን ግን ውሳኔው ግልባጭ ተሰጥቶን ይግባኝ ማዘጋጀት አልቻልንም ነበር። አሁን 1 ወር አካባቢ በፊት ውሳኔውን ግልባጭ ሰጡን። እሱም ቢሆን የተሟላ አይደለም የተሰጠን ውሳኔ ግልባጭ፣ ካሁንም እየተመላለሰ ነው ያለው። ገና ሰጥተውን ወደ ጠቅላይ ፍርድ ቤት ወስደን ነበረ፣ ነገር ግን የሄደው የተሟላ አይደለም ተብሎ ተመለሰ። አሟልተን እንልካለን ብለው ነበር፣ ነገር ግን መሟላት አልቻለም። ማለት በተለያየ ምክንያት ነው። እንግዲህ
ወይዘሮ አዲስ፣ እንግዲህ ብዙ ጊዜ የይግባኝ ውሳኔ ግልባጭ በ15 ቀን ውስጥ ፍርዱ ለተፈረደለት ሰው በጠበቃ አማካኝነት ግለሰቡን በውጭ ሆኖ የሚከራከር ከሆነ ይሰጣልና ምክንያቱን ነግሯቸዋል ፍርድ ቤቱ በዚህ በ15 ቀን ውስጥ ያልሰጠበትን
ምንድን ነው? ለእኛ በቂ ነው ብለን አናምንም። ሲሰጡን የነበረው ምክንያት ማለት ነው ምንድን? የመጀመሪያው ወደ 270 አካባቢ በእጅ የተጻፈ ነው ፍርዱ ማለት ነው። እንደሱ ስለነበረ ይህንን ኮምፒውተር ተገልብጦ እስከሚሰጥ ተብሎ ኦልሞስት 1 ዓመት ምናምን ወስዷል። የዳኞችን የእጅ ጽሑፍ አንሰጥም በሚል ምክንያት ማለት ነው። ልክ እሱ ተጽፎ ተገልብጦ አልቋል ከተባለ በኋላ ደግሞ ዳኞች እረፍት ላይ በመሆናቸው ምክንያት የሚፈርም ሰው የለም ወደ ኮምፒውተር የተገለበጠው። እንደዚህ እየተባለ 1 ዓመት ከ6 ወር ከ7 ወር አካባቢ ወሰደ። በኮምፒውተር የተገለበጠው ፍርድ ይዘቱ ሲነበብ ትክክል አይደለም፣ ብዙ ሚስ የተደረገ ነገር አለው ተብሎ እንደገና የዳኞቹን የእጅ ጽሑፍ ስጧቸው ተብለናል ብነው ያሉ። እሺ እሱንም ስጡን ብለን እሱን ለማሟላት ደግሞ ፎቶኮፒ የለንም ይሉናል። ብዙ ነው፣ ወደ 10,000 አካባቢ ገጽ ይሆናል ብዛቱ። ክርክሩ ላይ የነበረው እንትኑ ማለት ነው የአቃቢ ሕግንም የእኛንም ጨምሮ ፎቶኮፒ የለንም፣ ሰራተኞቹ እረፍት ወጥተዋል፣ ቀለም ጨርሰናል፣ እነዚህ የሚሉ ምክንያቶች ናቸው። በእኛ ረገድ ኤግዞስት አድርገናል ማለት ኃላፊዎቹ ጋር በተደጋጋሚ እንገባለን፣ አልተሰጠንም ያበጅ ስራር እንገባለን። እንደዚህ አይነት ምክንያቶች ነው ሲሰጡ ነው የነበረው። በመካከሉም ደግሞ እንግዲህ መዝገብ ቤት ምናምን ሲቀያየር የተወሰነ ነገር ማግኘት አልቻሉም።
የተወሰነ ነገር ማግኘት አልቻሉም ማለት ምን ማለት ነው?
ከሰነዶቹ ውስጥ መዝገቡ አካል ከሆኑ ሰነዶቹ ውስጥ ማግኘት አልቻሉም። መዝገብ ቤቶች ምናምን ሲቀያየሩ ዝም ብለው የቀን ሰራተኛ ተቀጥሮ ነው መሰለኝ አንድ ቦታ ያጠራቅሟቸው። በዛ የተነሳ መዝገቦቹን ማግኘት ተቸግረው የሄጄ የተወሰነ እኔም የመረጥኩበት ምን አጋጣሚ አለ።
ወይዘሮ አዲስ አሁን እንደነገሩኝ እዚህ አይነት ሰነዶቹ ፎቶኮፒ ማሽን የለንም ወይም ደግሞ የእጅ ጽሁፎቹን በስነስርዓት ገልብጦ በሰዓቱ የሚያደርስ የለም የሚል በተለያየ ምክንያት መቆየቱን ነው። ይህ በመቆየቱ የእርስዎ ደንበኞች ያጡት ነገር ምንድን ነው?
ይሄ በመሆኑ ፍትህ እንዳናገኝ ሆነናላ። ደንበኞች ህመም አለባቸው፣ ህመም ታማዋል፣ ሕክምና ይታከሙ እንኳን መዝገብ ቢኖረን እኮ በተገቢው መንገድ አቤቱታችን እንኳን አቅርበን ጉዳያችን ይታያል። በይግባኙም ደግሞ ልባት ልናገኝና መፍትሄ ልናገኝ የምንችልበት አግባብ ነው የነበረው። አሁን እኮ 2 አመት ከ6 ወርና ከዛ በላይ ሆኖታል መዝገቡ። አሁን ማለት ፋይናሊ መዝገቡን አጠቃለው በቃ የሆነ የተወሰነ ነገር አለቀልን ብለው ያሉን ሲአንድ አካባቢ ነው። ናሴ አንድም ሄደን ስናየው ቢጂኖቹ የሉም ፍርድ ቤቱ ለክርክሩ የሚያስፈልጊ የሆኑ ቢጂኖች ምናምን አልተካተቱ። እነሱ እንዲካተቱ እነዚህ ያልተሟሉም ብለን መለከትን በድጋሚ አሁን መስከረም 9 አካባቢ መሰለኝ ፈታውን እሱን ጠቅላይ ፍርድ ቤት ይዘን ሄደን ጠቅላይ ፍርድ ቤት አዩት። እነሱም ጋር እንዲ 2-3 ሳምንት ካዩ በኋላ አልተሟላም ብለው መለሱ። ተሟላም ተብሎ ተመልሰናል ብለን ስንሰጣቸው እናሟላለን አሉ። አግን አልቻሉም። ማሟላት ስለማንችል ብላችሁ መግለጫ ጻፉና ይላኩልን በዚህ መንገድ ከሆነ ብቻ ነው እናስተናግዳችሁ ምንችል ተባልን። መግለጫ ጽፋችሁ ላኩልናልን። መግለጫ ተጽፎ ተላከ። መግለጫ ተጽፎ ሲላክ ለጉዳይ ዋና ዋና ናቸው ኤክስቻርጅ ቢይኖቹ ፍርዱ ምናምን ብቻ ነው የሄደው። እሱም ሄዶ ከጠቅላይ ፍርድ ቤት ደውለው ከአራቱ ተከሳሾች ጋር የካሊድ ይጎላላሉ። የካሊድን ለማሟላት እዚህ ከፍተኛ መጥቼ የነበረ ከፍተኛ ደግሞ ሰራተኞቹ ስልጠና ላይ ነው ያሉት። ነገ ነው የሚጨርሱት። ስለዚህ እነሱ መጠበቅ ስላለብን ይሄ በመሆኑ ምክንያት ስትያተን ነው ያለ ነው። ጉዳያችን ቢታይ ኖሮ ደንበኞቼ በነፃ ይወጣሉ ብዬ ነው የምገምተው። በእኔ እንትን ያለን ማስረጃ በጣም ኮንክሪት ነው ስላልታየልን ነው። ስለዚህ ይሄ በመሆኑ ፍትህ አተናል ነው ያልከለኝ።
ይሄ ጉዳይ በእንጥልጥል ላይ በመሆኑ ምክንያት የርሶ ደንበኞች ፍርድ ቤት እየቀረቡ አይደለም? አሁን
አይቀርቡ መዝገቡ አልተከፈተማ። መዝገቡ እኮ ይሄ አልተሟላም ይሄ ነው እየተባለ እየተመላለሰ ነው ያለው። በዚህ ምክንያት ፍርድ ቤት አይቀርቡም ደንበኞች። የተከፈተ መዝገብ ከሌለ ደግሞ እያንዳንዱን የሚደርስባቸውን አስተዳደራዊ በደል በማረሚያ ቤት ሊሆን ይችላል፣ ከህክምና ጋር የተያያዘ ሊሆን ይችላል። ኤኒቲንግ ማቅረብ ፕሮፐርሊ ማቅረብ አልቻልንም።
ከማረሚያ ቤት ጋር የተያያዘ በደል ሳለበት ባቸው አሁን የርሶ ደንበኞች?
አዎ በተለያየ ጊዜ ለተለያዩ ይመለከታል የሚሉት ሁላ ተቋማት እናመለከታለን። ያው ብዙ መፍትሄ አላገኘንም እንጂ ከቤተሰብ ጉብኝት ጋር የተያያዘ ሰዓቱን በተመለከተ ህክምናን በተመለከተ በተለያየ ጊዜ የተለያዩ አቤቱታዎች እናቀርባለን። ማረሚያ ቤት ኮሚሽነር ድረስ ያቀረብንባቸው አጋጣሚዎች አሉ።
ስለዚህ አሁን ምንድን ነው የምትጠብቁት? ከዚህ በኋላ
ምንም አማራጭ የለንም። ይሄንን የሚሉንን አሟልተን መዝገቡን ከማስከፈት የዘለለ ሌላ አማራጭ የለንም። ደንበኞቻችን እስር ላይ ነው ያሉት። ልንተወው ወይ አንፈልገውም ብለን ልንተወው የምንችል ነገር አይደለም። አንደኛ ክርክሩ ፕሮፐር በሆነ መንገድ አልታየም፣ ይሄ እንዲታይ እንፈልጋለን። ሁለተኛ አሉን የምንላቸውን አቤቱታዎች ለማቅረብ ይሄን መዝገብ ማስከፈት አለብን። ስለዚህ ይሄን አሟሉ ሲሉን እሺ እዚህ እንሄዳለን እንመለሳለን፣ እዛ ሂዱ ሲሉን እዛ እንሄዳለን። በቃ እንደዚህ እያልን ያለን።
እንደዚህ እያላችሁ እንግዲህ 2 አመት ከ6 ወር አካባቢ ተቆጥሯል እያሉኝ ነው።
በ27 ነው ውሳኔ የተወሰነ። በ15 ቀን ውስጥ መጠየቅ አለብን። እኛ በ29/11/2007 ዓ.ም ነው ቅሬታ አለንና በተገልጦ ይሰጠን ብለን የጠየቅን።
ስለዚህ እስካሁን አልተሰጣችሁም። እንደው እርስዎ ጠበቃ ኖትና እንዳሉት መመሪያውም በ15 ቀን ውስጥ ህጉም በ15 ቀን ውስጥ ይላል። እንደው ከዚህ ውጪ ያሉ ሌላ ጉዳዮች በምን ያህል ጊዜ ተሟልተው መዝገቦቹ ይከፈታሉ? ከእርስዎ ደንበኞች ውጪ ያለው
አብዛኛዎቹ ጊዜውን ጠብቀው ነው የሚከፈቱት። አብዛኛዎቹ መዝገቦች እኔ አሁን የምሳተፍባቸው ብዙ መዝገቦች ጊዜውን ጠብቀው የሚከፈቱ ናቸው። አልፎ አልፎ እንደዚህ በጣም ትንሽ በዛ ያለ የሚጻፍ ነገር ምናምን ያላቸው ሲሆኑ ምናልባት እንዲሁ 2 ወርም 3 ወርም ምናምን እንደ እንትኖቹ ሰፊነት ምናምን ሊወስዱ ይችላሉ። ግን እንደዚህ 2 አመት ከምናምን ጉዳይሽ ፍርድ ቤት ሳይቀርብ እንደዚህ አይነት ኬዝ እኔ ገጥሞኛል ለመጀመሪያ ጊዜ ነው።
እሺ፣ በጣም እናመሰግናለን። ሙስሊም መፍትሄ አፈላላጊ ኮሚቴዎች ጠበቃ ወይዘሮ አዲስ መሐመድ ለሰጡ ማብራሪያ እግዚአብሔር ይስጥልን።
እኔ አመሰግናለሁ። ታንክ ዩ ጆሃንስ። Let's go.
የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። አሁን ወደ ወልዲያ ከተማ እናመራለን። የወልዲያና መቀሌ ከተማ እግር ኳስ ቡድኖች ትናንት ከመጫወታቸው አስቀድሞ መጋጨታቸውንና በንብረትና በሰው ህይወት ላይ ጉዳት መድረሱን ኗሪዎችና መንግስት አስታውቀዋል። የአምስተኛ ዙር የፕሪሚየር ሊግ ጨዋታን ተከትሎ የተፈጠረውን ሁኔታ ገዛኸኝ ጽዮን መስቀል ዘግቦበታል።
የአምስተኛው ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ሁሉም በክልል ከተሞች ነው የተካሄዱት። አዲግራት ላይ ወልዋሎ አዲግራት ዩኒቨርሲቲ በሜዳው ኢትዮጵያ ቡናን 1-0 አሸንፏል። ለወልዋሎ አዲግራት ዩኒቨርሲቲ የማሸነፊያውን ግብ ሙሉ ዓለም ጥላሁን አስቆጥሯል። አርባ ምንጭ ላይ አርባ ምንጭ መከላከያን 2-0፣ አዳማ ላይ አዳማ ከነማ ሐዋሳ ከነማን 1-0 ሲያሸንፉ ወላይታ ዲቻና ድሬዳዋ ከነማ አቻ ተለያይተዋል። ሌላው ሼህ ሙሐመድ አለሙዲ ስቴዲየም ላይ መጫወት የነበረባቸው ወልዲያ ከነማና መቀሌ ከነማ ደጋፊዎቻቸው ከጨዋታው በፊት ከስቴዲየሙ ውጪ በመራበሻቸው ጨዋታው ሳይካሄድ መቅረቱ ተዘግቧል። በዚህ መሰረት በስፍራው የተሰማሩ የጨዋታ ታዛቢና የዳኞችን ሪፖርት ተመልክቶ ወደፊት ውሳኔ እንደሚሰጥበት የኢትዮጵያ እግር ኳስ ፌዴሬሽን ኃላፊዎች አስታውቀዋል። በኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ላይ ጅማ አባ ጅፋርና ሐዋሳ ከነማ ሲጫወቱ የጅማ አባ ጅፋር ደጋፊዎች በቀሰቀሱት ረብሻ ምክንያት ቡድኑ ጅማ አባ ጅፋር የገንዘብ ቅጣት የተወሰነበት ከመሆኑም በላይ ዛሬ ከሲዳማ ቡና ጋር ያለበትን ጨዋታ ከሜዳው ውጪ በአዳማ አበበ ቢቂላ ስቴዲየም እንዲያደርግ ተወስኖበታል። በአዲስ አበባ ስቴዲየም፣ በጅማና በሼህ ሙሐመድ አላሙዲ ስቴዲየም የደጋፊዎች ረብሻ ሲደረግ በዚህኛው ዓመት ለሶስተኛ ጊዜ ነው።
ከዚህ ጋር በተያያዘ የአማራ ክልላዊ መንግስት ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው የሚከተለውን መግለጫ አስፍረዋል። በትናንትናው ዕለት በወልዲያና መቀሌ እግር ኳስ ክለቦች ደጋፊዎች መካከል ተፈጥሮ የነበረው ረብሻ በከተማዋ የሰላም እጦት መከሰቱ ይታወሳል። በዛሬው ዕለት ምንም አይነት የጸጥታ ችግር የለም፣ ከተማዋም ወደ ነበረችበት ሰላም ተመልሳለች ካሉ በኋላ በተፈጠረው ረብሻ ምክንያት አንድ ጉዳት ደርሶበት በሆስፒታል ሲረዳ የነበረ ሰው ህይወቱ ያለፈ ሲሆን የተለያዩ ሱቆችና የንግድ ተቋማት መዘረፋቸውን ገልጸዋል።
ባሳለፍነው ዓመት መገባደጃ በነሐሴ ወር ኢትዮጵያውያንና ኤርትራውያን ስደተኞች ለአራት ዓመታት ከኖሩበት ህንጻ ያለምንም ቅድመ ማስጠንቀቂያ በጣሊያን ፖሊሶች ተገደው እንዲወጡ ተደርገው እንደነበር ተከታታይ ዘገባ አቅርበን ነበር። የዓለም መገናኛ ብዙሃንን ሲያነጋግር የቆየው የተፈናቃይ ስደተኞች ጉዳይ ምን እልባት ላይ ደረሰ ስንል ለመጠየቅ ወደ ስደተኞቹ ደውለን ነበር። የተዘጋጀላቸው የመጠለያ ቦታ ለመኖር ምቹ እንዳልሆነ፣ ስደተኞቹን የት ወደቃችሁ ብሎ የሚጠይቅ የመንግስት አካል እንደሌለና እንደ ዕቃ ተጥለው እንደሚገኙ ቅሬታቸውን ገልጸውልናል። መስታወት አራጋው አነጋግራቸዋለች። አብዛኛዎቹ ስደተኞች በጣሊያን መንግስት በስደተኝነት ተመዝግበው ቋሚ የወደፊት ስራና የመኖሪያ ቦታ ለማግኘት የሚጠባበቁ ነበሩ። የጣሊያን መንግስት ጊዜያዊ መጠለያ ለተፈናቀሉት ስደተኞች አዘጋጅቼ ሰጥቻለሁ ቢልም ስደተኞቹ ግን ለመኖሪያ ብቁ አይደለም ሲሉ ቅሬታቸውን ገልጸውልናል። ከአስር ዓመታት በላይ በስደተኝነት በጣሊያን እንደኖሩ የሚናገሩት የተፈናቀሉት ስደተኞች ተጠሪ ያሉበትን ሁኔታ ገልጸውልናል። ስማቸውን እንድንገልጽ ፈቃደኛ አይደሉም።
አገርህ ነው ክብረት፣ ከአገርህ ከወጣ ያው ክብረት ተቀነጠጠ ማለት ነው። እኛ የምናደርገው ዘመድና የለም ምን የለ አጎት የለ ምን የለም ወንምን የግዴታ እዛን የምንነበር ከዛ እያዛኑ ነገ ከነገ እያሉ አንድ ነገር ሳያደርጉ ምንም ሳያደርጉ በቴሌቪዥናቸው ላይ አረጌቶች፣ በሽተኛዎች እንደዚህ ሲስተማሪ ያደረግ ናቸው። ጌሲዋሹ ትልቁ ውሸት የት አለ ስንላቸው ምንም ስል የለም። አሁን እኔ ሲያነጋግርሽ አንድ ጋር ተጠግቼ ነው፣ ዝናብ እየዘነበ ነው፣ ብርድ ማዕት ነው፣ ቤቱ ማሞቂያ የለውም፣ ሙቅ ውሃ የለበት ቤት ምን ትጣጠባል? ሁለት ቀን ያደረገ ምግብ ያመጡልሃል። እና ይሄ ኑሮ እየኖርን ነው ያለ ነው።
ስንቶቻችሁ ናችሁ እዚህ መጠለያ ውስጥ የምትገኙት?
አሁን እዚህ ያለ ነው አንሰ አረቢቶች፣ በሽተኞች፣ ህጻነት ምናምን ያለ ነው። አሁን ስራ እናስገባችኋለን፣ ሲስተማር ትሆናላችሁ። በዛ ከዛ ነ የት ነው? እሺ ስራ አስገቡን። ስራ ከሰጣችሁንማ ጥሩ ነው፣ ሰርተን ቤታችን ከተከራይተን ብቻ ኮንትራክት አድርጉልን። የለም አሁን ያን አዲስ ውሸት የትናንት ሊንገርስ ራይ ኡኖ ይባላል። የመንግስቱ ትልቅ ኒውስ ነው የሚያወጣው። እዛ ፕሬዚደንቱም ፕራይም ሚኒስትሩ ምናምን እዛ ኢንተርቪው ያደርጉታል። ትልቅ ቻናል ነው። እኛ ርጉጃቶን በመንግስት በዩናይትድ ስቴትስ የተሰጠን ገንዘብ ይስጣል። ስለ እኛ አላሰበም። እንደ ውሻ እንደ ድመት ነው አፍሮ ያስቀምጣል የወለድን ሰዎች እዛ እንደ ህፃን እሱ ያሳድገን ነው
ፈቃድ አላችሁ ተፈቅዶላችኋል ጣሊያን ውስጥ የመን
ሁሉም ሪሙጀት ሪሙጀት ነው ወረቀት አለን ምን አለን ምን አለን ምን አለን ይሄ ሪሙጀቱን አንዳንዳችን አንዳንዶቹም ማ ጀርመን ሄደዋል ፍራንስ ሄደዋል እዛ ሄዶ ሲጠይቅ እዛ ነበራችሁ ምክንያቱም የዶብሊን ህግ አለ እዚህ አንድ ሰው መጀመሪያ በገባበት እጅ በሰጠበት እዛ ነው እንትን የሚለው በዚህ ምክንያት እንግሊዝ ይመልሳል ጀርመን ይመልሳል ሁሉ ይመልሳል
በሊቢያ ባህር ተሻግሮ ጣሊያን ከአመታት በፊት የገባው ስሙ እንዳይገለጽ የፈለገው ተፈናቃይ ስደተኛ በስደት መንገድ ላይ ያለ በደረሰበት የጀርባ ህመም ሁለቱም እግሮቹን እንደልቡ ማንቀሳቀስ እንደማይችልና በህክምና እርዳታ ህይወቱ እንደቆየ ይናገራል
ሰው ካገር ሲወጣ ነው በቃ አንዴ ምቷል በልተሻ አሁን ያለንበት ቦታ ሰውን መጠያቂ ያጣን እንጂ ይሻላል 10 አመት ይሻላል እኛ አስቀይ አልሰራም ይሻላል ማን እሱ ሰዎች ስለማልሰራ እንደማልኖር ነው ያረጉኝ እንዳልሞት ደግሞ አረጉኝ ለመዳንት ሲጥኝ መዳንት ደግሞ ግን ይኸውልሽ ብዙ ችግር አለ ውጭልን ነው የቀረን ቃል ቤተሰቦች እንኳን ድብቅ ያለ እስካሉ ዝቅ ብለን ከሞቱ ከፍ ብለን የምንመርሰው ነው አልዋሽሽም እና ይሄንን ማልዋሽ ይህን ድምናችን እንኳን ድምነት እንኳን መገዝን ለሚመጣ በባህርና በተለያየ ሀገር የሚመጣ አፍሪካዊ መንገድ ላይ ወድቆ የሚገጥ አስተዋጽኦ የሌለው እናንተ መፍትሄ ለሚመለከተው አካላቶች ብትጠይቁልን ደስ ይለኛል። እውነት መናገር ጥሩ ነው። እኔ ሊሞት ነገር ሀዛ የለም ሟች ነው እርግጠኛ በመድኃኒት ስለሚኖር እውነታውን ተናግሬ ሊሞት ይሻለኛል ደብቄ ከሚኖር።
ሁለቱም ኩላሊቶቹ ላይ በገጠመው ህመም ምክንያት የኩላሊት እጥበት ህክምና እየተደረገለት በመኖር ላይ እንደሚገኝ ይናገራል። ከተፈናቃይ ስደተኞቹ አንዱ ሲሆን ስሙን እንዳንገልጽ ጠይቆናል።
ምንድን ነው ችግሩ መሰለሽ እነዚህ የሚያርጉልኝ ነገር የላቸውም ብቻ ማጠብ ነው ያለሁት አሁን በእንደዚህ በኩል እያለሁ እነሱ ደግሞ ውጣ ከዚህ በስ ትኖራት ይችልም በራስህን ተከራይተህ ነው በምን አቁም በምን ጉዳይ ነው የምንከራየው ምን አለብኝ ምናምን ስላቸው ደግሞ እኛ የምናውቀው ነገር የለብን እንደዚህ ነው የሚለው።
ምን ያህል ጊዜ ሆነ ከመጣህ ወደ ጣሊያን?
አሁን 17 ዓመት ወደ 8ኛ ዓመት ለማይነው
8 ዓመት እና መቼ ነው የታመምከው? ከመቼ ጀምሮ ነው ህክምና መውሰድ የጀመርከው?
አሁን ነው 4 ዓመት ምናምን ሆነ አባ።
ከዛ ቀደም ፍራም አትሰራም ነበር?
እትንሽ ትንሽ ፍራው ምን ያልቆመው ነበር።
አሁን ግን ምንም መስራት አትችልም? አሁን አመሃል?
አልችልም አልችልም።
ስለዚህ አንተ ህመም ላይ እንዳለ አውቀው ህክምናውን ከመስጠት ባሻገር የመኖሪያ ቦታህን አላዘጋጁልህም?
ምንም ነገር ምንም ነገር የለም። ወጣ ከዚህ ተከራይተህ ኑር ነው እንደምንስ ወይም ህክምና ውስጥ ገብተህ ህክምና ውስጥ ተቀመጥ ህክምና ውስጥ እንዴት የነምቀመጠው ማህም ነገር ነው የሚመጣው።
የህክምና ወጪህን ይሸፍኑልሃል?
አዎ ስማን ዳር ይሸፍኑታል
ሙሉ ለሙሉ።
አዎ።
በጣሊያን ሀገር ለ40 አመታት እንደኖረች ትናገራለች። ስሟን ለመናገር ፈቃደኛ አይደለችም።
ቆንጆ አይደለም ምንም አይሰሙንም በቃ
አይሰማችሁም ቤታችሁን ብትናገሩም ይሰማ ሰው የለም።
ምንም ሄዳላችሁ ይሄን ቤታችሁ አይደለም እንደዚህ ብቻ ነው ያለው እንደዚህ ነው የት መሄዳለን።
ምን ያህል አመት ሆነሽ አንቺ ጣሊያን ሀገር መኖር ከጀመርሽ?
እዚህ ሀገር 40 አመት ነው እዚህና ሀገር የምኖረው።
40 አመት ኖረሻል እዚህ ሀገር?
አዎ አዎ።
መኖሪያ ፈቃድ አለሽ ወይስ የለሽም?
አዎ አለኝ አለኝ።
ታዲያ ለምንድን ነው የሚያንገላቱሽ? 40 አመት መኖሪያ ፈቃድ ይዘሽ ምትንቀሳቀሽ ከሆነ ለምንድን ነው ሰርተሽ እንድትኖር የማያደርጉሽ?
እንዴት ነው እዚህ ሀገር ምንም ምንድን ነው ያለው?
አሁን ምን ይመጣል ብላችሁ ነው ታዲያ ተስፋ የምታደርጉት? የመንግስት የሚሰጣችሁን ቃል እየጠበቃችሁ ነው?
አዎ እየጠበቃለን አንወጣም ደማ እንዴት አድርገን የት ለየት ምን
ከተፈናቀሉት 800 ስደተኞች መካከል በተቀያሪ መጠለያ አሁን የሚገኙት 50 ይሞሉ። ቀሪዎቹ ወደ ተለያዩ የአውሮፓ ሀገራት በድጋሚ ስደት ገብተዋል። አዳዲስ ስደተኞች የሜዲትራኒያንን ባህር ማቋረጣቸውንም እንደቀጠሉ ነው የዓለም አቀፉ የስደተኞች ድርጅት UNHCR የገለጸው። ዛሬ ባወጣው መረጃ መሰረት 166250 ስደተኞች በዚህ ዓመት ወደ ጣሊያን ገብተዋል። 3049 ስደተኞች ያሉበት አይታወቅም ወይም ህይወታቸው አልፏል።
አድማጮች የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
ስናስተናግዳችሁ ያመሸነው ሄኖክ ሰማግዘርና
ጽዮን ግርማንን።
መልካም ምሽት።